እንደምን ሰነበታችሁ የክርስቲያናዊት መርሃ ግብር አድማጮቻችን። ባለፈው ሳምንት ሰዎች ሁሉ መቅረብ ይችላሉን በሚል ርዕስ የተዘጋጀ መርሃ ግብር አስደምጠናችሁ እንደነበር ይታወሳል። በዛሬው ዕለት በሚኖረን ዝግጅት ደግሞ በዚሁ ርዕስ ዙሪያ ያነጋገርናቸው የቤተ ክርስቲያን አባት የሰጡንን ምላሽ እንደሚከተለው አቀናብረነዋል። አብራችሁን ቆዩ። ኢየሱስ ማን ሐዋርያት ተርቶ ስራት ያስተምራቸው ከሁሉ ለይቶ ይህን የአዲስ ኪዳን የፍቅር ስጦታ ታላቅ ሰንሰለት ነው እጅግ የበረታ ስጋዬን በመጀመሪያው ጥሪያችንን አክብሮ እዚህ ድረስ ስለመጡልን በእግዚአብሔር ስም እጅግ አድርገን አመሰግኖታለን። ስሞትን መጀመሪያ ቢገልጹልን።
ስሜ አባ ጌዲዮን ብርሃን ይባላል። የማገለግለው በእንጦጦ መንበረ ንግስት ቅዱስ ትቁስቋም ቤተክርስቲያን የስብከተ ወንጌል ኃላፊ ሆኜ ነው የማገለግለው።
የመጀመሪያው ጥያቄያችን ሰዎች ሁሉ መቅረብ ይችላሉ ወይ?
ሰዎች ሁሉ መቅረብ ይችላሉ። አሁን ሰዎች ሁሉ የሚለው ቃል ምድርን ነው የሚወክለው። በምድር የሚኖረው ትውልዱን በሙሉ ይወክላል። ሰዎች ሁሉ መቅረብ አይችሉም። የቁርባን የመጀመሪያ ወደ ቁርባን መግቢያው ጥምቀት ነው። በጥምቀት ልጅነት የከበሩ ጥምቀት ብሎ ማለት እኛ በማህፀነ ዮርዳኖስ ከአብራከ መንፈስ ቅዱስ የምንወለድበት አለም ወነአምን በአቲ ጥምቀት ለስራ ኃጢያትን በመታስተሰሪ በአንዲት ጥምቀት እናምናለን። እንግዲህ የሁለቱም ቋንቋዎች ወደ አንድነት ሲጠቃለል ልጅነትን የምናገኘው ወይንም ለቅዱስ ቁርባን የመጀመሪያው መሰረታዊ ነገር ጥምቀት ነው። እና በዚህም በጥምቀት ልጅነታችንን ካረጋገጥን ካስመሰከርን በኋላ ሁለተኛው ክፍል የሚሆነው ቅዱስ ቁርባን ነው። እና ሰዎች ሁሉ የሚለው በዚህ መልኩ ቢታይ
እሽ ክርስቲያኖች ሁሉ ወንድሞች ሲጠመቁ ሁሉ መቅረብ ይችላሉ?
አዎ ክርስቲያኖች በሙሉ መቅረብ አለባቸው። እንግዲህ ክርስቲያን ብለን ስንል በመጀመሪያ በክርስቶስ ያለ ክርስቲያን ለመሰኘትም አንድ ነገር አለ። እንዳልኩህ ወደ ክርስትናው ህብረት ክርስቲያን በክርስቶስ የተመሰረተ በደሙ የተዋጀ አንድ የቤተ ክርስቲያን ህብረት የመጀመሪያው የክርስትና ወይንም የቤተ ክርስቲያን ትርጉም ነው፣ አንዱ ትርጉም ነው። ይህንን ትርጉም ስንመለከት ወደዚህ ህብረት መግቢያው በሩ ጥምቀት ነው። በጥምቀት በርነት በጥምቀት ልጅነት ወደዚህ ህብረት ከተገባ በኋላ የዚህ ህብረት ተሳታፊ የሚያደርገን ስጋውና ደሙ ነው። ምክንያቱም ስጋውና ደሙ የሌለው ስጋውን ደሙን መቀበል የማይችል ክርስቲያን የዚህ ህብረት አባል አይደለም። አባል የመሆናችን የክርስቶስ ከክርስቶስ ጋር ያለን ህብረት የሚረጋገጠው በቅዱስ ስጋውና በክቡር ደሙ ነው። ስለዚህ ክርስቲያኖች በሙሉ በክርስቶስ ክርስቲያን እንደተሰኙ ሁሉ ክርስትናቸውን የአንድ ጊዜ የሚቀር አንድ ጊዜ የሚቀጥል አሁን አድርገው በኋላ የሚተው አይነት ነገር አይደለም እና ማናቸውም ክርስቲያኖች በስጋው ደሙ ነው ህይወት የሚያገኙት። ስለዚህ ህይወታቸው የሚኖሩት ክርስቲያኖች ክርስቲያን መባል ይችላሉ ወይ? ክርስቲያን መባል ካልተቻሉ ያለ ስጋው ደግሞ ህይወት ከሌላቸው ህይወት አጥተው በምድር ላይ መኖር ስለማይችሉ የግድ ማናቸውም ክርስቲያኖች መቀበል አለባቸው።
ስጋዬን ብሉ ደሜንም ጠጡት ስለሚሰጣችሁ የሆነ።
እንደዛ ከሆነ አሁን ቤተ ክርስቲያን የሚቆርቡ ሰዎችን ስንመለከት አብዛኛውን ጊዜ ህፃናትና እና ደግሞ በጣም አረጋውያን ናቸው፣ በእድሜ ገፉ ማለት ነው። በመካከል ያለውን ወጣቶችን ስንመለከት ግን ለዚህ ህይወት የራቁ ናቸው። እና ምክንያቱ
ወደዚህ ከመምጣቴ በፊት እንግዲህ የእኛ ቤተ ክርስቲያን ወይንም የክርስትናው ህብረት ወይንም ቅዳሴው ሲጀምር የቅዳሴ መግቢያ እንዳረፍተ ነገር አለ። ይህ በዜማ የሚባል ይሄ ዜማ ምንድን ነው? ዘይተ መጣው እም ቁርባን ይሰደድ እም ቤተ ክርስቲያን ቅድስት እስመ አማሰነ ህገ እግዚአብሔር ዋስታቀረ ቁመተ ቅድመ ንጉስ በታላቁ ንጉስ ወይንም በኢየሱስ ክርስቶስ የኢየሱስ ክርስቶስን ማድ ረግጧል አቃሏልና ስጋው ደሙን ባይቀበል ዘይተ መጣው የማይቀበል ይሰደድ ቤተ ክርስቲያን ከቤተ ክርስቲያን ይለ ይውጣ እንግዲህ ቤተ ክርስቲያን መግባት ያለበት ማን ነው ክርስቲያን በሙሉ ነው ከቤተ ክርስቲያን መውጣት ግን ያለበት ስጋው ደሙን መቀበል ባይችል የታላቁ ንጉስ ጋር አቃሏልና ከቤተ ክርስቲያን ይለይ ነው። እዚህ ላይ የምናየው አንድ ነገር አለ። ልምዳዊውን ስርዓትና ህጋዊውን ስርዓት በሁለት ከፍለና ያለን። ህጋዊው ስርዓት ማናቸውም የሚያስቀድሱ ሰዎች ቅዱስ ቁርባን መቀበል አለባቸው። ምክንያቱም ቤተ ክርስቲያን በክርስቶስ ህብረት ከክርስቶስ ጋር የሚሆኑባት የሚተባበሩባት ናት። የክርስትና ህይወት ደግሞ ቀደም እንዳልኩ እድሜ ልክ ከክርስቶስ ጋር የምትኖርበት ነው። የዚህ የእድሜ ልክ መኖሪያ የህብረቱ ማረጋጋጫውና የዚህ ህብረቱ የመጨረሻው ስርዓት ደግሞ ቅዱስ ጋውና ክብር ደግሞ መቀበል። ስርዓቱ ይሄ ነው። ያልተቀበለ ሰው እንዳልኩ ይሰደን ቤተ ክርስቲያን ከቤተ ክርስቲያን ይውጣ ነው። የቤተ ክርስቲያንን ትርጉም በተለያየ መልኩ ማየት እንችላለን። ለጊዜው ግን ወደ ስጋው ደሙ ትርጉም سنመለስ ለማዳዊው ስርዓት ከዚህ በተለየ መልኩ ነው የሚታየው። ልጆች በህፃንነታቸው ስጋው ደሙን ይቀበላሉ። ሲያድጉ 18 16 አመት ከመላቸው በኋላ ይተውታል። እዚህ ጋር የሚታየው የቤተ ክርስቲያኒቱ ስርዓትና ልምድ በጎን እየተያዩ የሚተላለፉ የማይተባበሩ አይነት ልምድና ስርዓቱ አንድ ሲሆኑ አይታይም። ስርዓቱ የሚለው ማንም ክርስቲያን በእድሜው ሁሉ ማድረግ ያለበትን ግዴታውን ክርስቲያን እስከተሰኘ ክርስቲያን የሚያሰኘውን ስራ መስራት አለበት። ክርስቲያን ከሚያሰኙት ነገሮች ደግሞ አንዱ እንዳልኩ ስጋው ደሙ ነው። ስጋው ደሙ ደግሞ ብሎ ማለት ህይወት ነው። ምንድነው? በዮሐንስ ወንጌል አንድ ቃል እናነባለን። ያ ቃል ምንድነው የሚለው? ወዝኒ ህብስት ዘአነ ውህቦ ስጋዬ ውእቱ በእንተ ህይወት ዘለዓለም ነው። እኔ የምሰጠው ስጋ እኔ የምሰጠው ደም ዘላለማዊ ህይወትን የሚያሰጥ ነው ነው። እንግዲህ ከዘላለማዊ ህይወት ተለይቶ ክርስትና የለም። ስለዚህ አንዳንዶች እዛ እድሜ ላይ ሲደርሱ የነበራቸውን የጀመሩትን ልጅነት ያቋርጣሉ። አንድ አታክልት ከተተከለ በኋላ እስከተወሰነ እድሜ ድረስ ውሃ ያጠጣ ነው እየተንከባከበ ነው ኖር። ከዛ በኋላ ግን ያ የሚደረግለት ማዳበሪያም ሆነ ምግብም ሆነ ውሃ የምናደርግለት ነገር ቢቋረጥ ያ አታክልት ምን ነው የሚሆነው? ህይወት አይኖረውም፣ ይደርቃል። ስለዚህ ከስጋው ደሙ የተለየ ክርስቲያንም ህይወት የለውም። በመሰረቱ ከስጋው ደሙ ሰዎች የሚለዩት ለምንድን ነው? ከክርስቶስ ጋር ህብረት እንዲኖራቸው እየፈለጉ መፈጸሙን ግን ስለማይደፍሩ ቁርጠኝነቱ ስለሌላቸው ነው። ቁርጠኝነቱ ስለሌላቸው ምክንያቱም ነገ ብሳሳት ስለሚሉ ነው። ነገ ብሳሳት ደግሞ ብሎ ማለት ምን ማለት ነው? ከሰይጣን ጋር ሌላ ቀጠሮ አለን ማለት ነው። ነገ ኃጢአት እሰራለሁ፣ ያ ኃጢአት ቀጠሮ አለኝ፣ አለም በሌላ በቀላል አነጋገር ኃጢአትን ጨክኜ መተው አልችልም ነው። ይሄ እንዲህ ብሎ ደግሞ ህይወት የለም። ክርስትና ቀደም እንዳልኩ ለጊዜው የምንኖርበት ሲመቸን የምንተው ህይወት ሳይሆን እድሜ ልክ ከክርስቶስ ጋር የምንኖርበት ህብረት ነው። ስለዚህ ከተወሰነ እድሜያቸው በኋላ የሚያቋርጡ ሰዎች ምክንያታቸው ኃጢአት ነው። እኔም ጥያቄውን በጥያቄ ስመልስ ኃጢአትን መተባበር ይሻላል ክርስቶስን መተባበር ይሻላል? ምርጫው እዚህ ላይ ነው የሚለየው። ኃጢአትን የተባበረ ይተዋል፣ ክርስቶስ ጋር ግን ያለውን ህብረት ማጠናከር የሚፈልግ ይቀጥላል ማለት ነው። በዛው
ስጋዬን ብሉ ደሜንም ጠጡት ስለሚሰጣችሁ የእውነት።
ማንም ክርስቲያን ማንም ሰው ሳይሆን የተጠመቀ ማንም ክርስቲያን የክርስትናው ማረጋገጫ ከጥምቀት ቀጥሎ ሁለተኛው ስርዓት የዛ የክርስቶስ በደሙ የዋጃት ቤተክርስቲያን የአባልነት ማረጋገጫው ስጋው ደሙ ነው። ስለዚህ ማንም ክርስቲያን ስጋው ደሙ የመቀበል እድሜ ምንም ነገር ሳይገድበው ህይወቱ እስካለ ድረስ አልኮኮ ስጋው ደሙ መቀበል ማለት ከክርስቶስ ጋር መኖር ማለት ነው። ከክርስቶስ ጋር መኖር ደግሞ በተወሰነ እድሜ ስታረጅና ልጅ ስትሆን የምትኖረው፣ ሌላውን ጊዜ ደግሞ ጉብዝናህን ለዓለምና ለኃጢአት የምታባክ ነው። በዚህ መልኩ የሚከፈልና የሚታይ ክርስቲያናዊ ህይወት የለም። ከሌለ ደግሞ ማንም ሰው ክርስቲያን እስከሆነ ጊዜ ድረስ ስጋው ደግሞ የመቀበል መብት ሳይሆን ግዴታ አለበት። ቅድም እንዳልኩ ዘይተ መጥቶም ቁርባን ይሰለን ቤተ ክርስቲያን ቅድስት ነው እና ከቤተ ክርስቲያን ይለይ ነው። ስጋው ደግሞ የማይቀበል ከቤተ ክርስቲያን ከመናን ህብረት ይለይ እኮ ነው። ከነሱ ጋር ሊኖር አይገባውም። እንኳን ከክርስቶስ ጋር ስጋውን ደግሞ የማይቀበል ሰው ከክርስቲያን ጋራ እንዲኖር አይፈቀድለትም። ይሰለን ቤተ ክርስቲያን ቅድስት ነው። ለምን? እስመ አማሰነ ህገ እግዚአብሔር የእግዚአብሔርን ህግ አጥፍቷልና። ዋስተሐቀረ ቁመተ ቅድመ ንጉስ ታላቁ ሰማያዊ ንጉስ ፊት መቅረብ ወይንም ከታላቁ ሰማያዊ ንጉስ ማዕድ ገበታ ላይ መቅረብ አልቻለምና ይሰደድ ይለይ ሌላ ትርጉም የለውም እና መጽሐፉ የጨረሰው ይመስለኛል ይሄ ስርዓት የሐዋርያት በሲኖዶሳቸው ደነገጉት ብለው አባቶቻችን በቅዳሴው መግቢያ ላይ በዜማ የመጀመሪያው የቅዳሴው መግቢያ ዜማ ነው ይሄ በንባብ ሲተረጎም ነው አሁን የሚመስለውን አይነት ትርጉም ይኖረው
ኢየሱስ ማለ
የዛሬው ዝግጅታችንን በዚህ ጨርሰናል ሳምንት በሚኖረን ክፍለ ጊዜ ሰዎች ለምን አይቆርቡም በሚል ርዕስ የተዘጋጀ መርሃ ግብር ይዘንላችሁ እንቀርባለን እስከዚያው ግን ሰላም እግዚአብሔር ይብዛላችሁ ይላል እዚህ ላይ እንሰናበታችኋለን።